ያለው የኑሮ ውድነት በነዋሪዎችና በንግዱ ማህበረሰብ ላይ ካሳደረው ብርቱ ጫና ባሻገር በመዋለ ንዋይ ፍሰት፣ በባንኮችና በትልልቅ የቁጠባ ተቋማት ላይ ጭምር ከፍተኛ ጉዳት እያደረሰ ነው ሲሉ በርዕሰ ጉዳዩ ዙሪያ ሙያዊ ትንታኔ ያቀረቡ አንድ የምጣኔ ሀብት አዋቂ ተናገሩ። ዶክተር ደጌላ ኤርገና በሐዋሳ ዩኒቨርሲቲ የምጣኔ ሀብት መምህር ናቸው። ከአሜሪካ ድምፅ ጋር ባደረጉት ቃለ ምልልስ የኑሮ ውድነቱን ምንጮች፣ ጉዳቶችና መፍትሄዎችን ተንትነዋል። የአገሪቱን የምጣኔ ሀብት መዋቅራዊ ሁኔታ እንዲሁም የአጠቃላዩን የምጣኔ ሀብታዊ ስርዓት ማሻሻል እንደሚገባም አሳስበዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ከዶክተር ደንጌላ ጋር ያደረገውን ቃለ ምልልስ ይዞ ቀርቧል።
በሐዋሳ ዩኒቨርሲቲ የምጣኔ ሀብት መምህርና ተመራማሪ ዶክተር ደገላ እርጋና አሁን እንደ አጠቃላይ በኢትዮጵያ በተናጠል ደግሞ ሐዋሳና እንደ ሐዋሳ ባሉ ክልል ከተሞች የተፈጠረው የዋጋ ንረትና ያስከተለው የኑሮ ውድነት በማደግ ላይ ባሉ ሀገራት ከሚከሰተው ጋር ሲነጻጸር ከፍ ያለ ነው ብሏል።
የዋጋ ንረትም ከ8-10% በላይ ማደግ የለበትም። በየአመቱ ማደጉ የተወሰነ ደረጃ ተቀባይነት አለው፣ ግን ከ12% በላይ ከሆነ ደግሞ ጉዳት አለው። በተለይ ደግሞ በአማካይ ከ8% በላይ ማደግ የለበትም የሚል ነው እና በኢትዮጵያ አሁን ያለው የዋጋ ንረት ያው ከፍ ያለ ነው። በተለይ ከምግብ ሸቀጦች ጋር ከ18-20% መሄድ የሚችል ነው፣ ይቀያየራል። ይሄ ጉዳት አለው። ያው
የዋጋ ንረትን ፈጥሯል ያለዎቹን ምክንያቶች ዶክተር ደግላ አብራርቷል።
የዋጋ ንረት በተለያየ መንገድ የሚመጣ ነው እንደምታውቀው። ያው አንዳንዴ የማምረቻ ኮስ ከፍ ሲል ይመጣል፣ ዋጋ ንረቱ ይመጣል ማለት። ስለዚህ ከማምረቻዎች ጋር የተገናኘ ነው። ሁለተኛ ደግሞ አንዳንድ ጊዜ ፍላጎት በተለያየ ምክንያት ከፍ ይላል። ምሳሌ የዜጎች የተወሰነ የገቢ አቅም ቢጨምር፣ የመንግስት ደግሞ በአብዛኛው በኢኮኖሚ ላይ የመሸመት ገንዘብ እንግዲህ በተለያየ መንገድ ገቢ አለው መንግስት በታክስ ያገኛል፣ ገንዘብም ያትማል። ስለዚህ የመግዛት አቅሙ የመንግስት ፍላጎት ከፍ ይላል። ለኢንቨስትመንት ነው እንግዲህ ብዙ ጊዜ የመንግስት ፍላጎት ከፍ የሚለው። በእነዚህ ምክንያት የማህበረሰቡም ሆነ የመንግስት ፍላጎት፣ የግሉም ሴክተር ኢንቨስት የማድረግ ፍላጎት ቢጨምር፣ በዛ ምክንያት ብዙ ገንዘብ በኢኮኖሚ ውስጥ ይገባል ማለት ነው። ያኔ የዋጋ ንረት ይመጣል። ያንን እኛ ያው ዲማንድ ፑል የምንለው ያው ፍላጎት ተኮር የሆነ የዋጋ ንረት ነው። አንዳንዱ ወጪ ተኮር የሆነ ነው፣ ወጪ ሲጨምር የማምረት። ሶስተኛ ደግሞ ከሌላ ዓለምም ይመጣል፣ ኢምፖርትድ ኢንፍሌሽን የምንለው። ለምሳሌ ከነዳጅ ጋር ታውቃለህ፣ ነዳጅ ዋጋ ሲጨምር እዚህ በትራንስፖርት ላይ ይጨምራል። በተለያዩ ሴክተሮች ላይ ኢምፖርት በምናደርጋቸው ነገሮች ላይ ዋጋ ይጨምራል። አንዳንዴ ደግሞ ማህበረሰቡም ዝም ብሎ ሀገራዊ ሁኔታ ላይ ያለው ኮንፊደንስ ይሸረሸር፣ ችግር ይኖራል ብሎ በስጋት ግምትም ምክንያት ዋጋ የምንልበት ሁኔታ አለ።
ጉዳቱ ከግለሰብና ከቤተሰብም ያልፋልም ብሏል።
ቀውስ አስከትሏል። ያው እንደምትሰማው በክልልም በከተሞች በገጠርም ድረስ የሚሄድ ነው እና ጉዳቱ በቤተሰብ ኑሮ ብቻ ሳይሆን በሚሸመቱ ነገሮች ብቻ ሳይሆን ያው ከዛም በላይ የንግዱን ማህበረሰብ እምነት የሚሸረሽር ነገር ነው። የንግዱ ማህበረሰብም ያው ነገ ምን ይሆናል በሚል ንግዱ ላይ ብዙ እምነት የለውም። ዛሬ ዋጋ ንረቱ የሚጠቅም ቢመስለውም ተመልሶ ደግሞ ሲወርድ ጉዳት ላይ እንደሚወርድ ያስባል። አሁን በውድ ገዝቶ በበለጠ ውድሸቶ ተመልሶ ሲመጣ ደግሞ ይጎዳዋል፣ ይሄንን ያውቃል። ስለዚህ እነሱም ጋር እምነት የለም። በዋናነት ደግሞ ቁጠባን በዋናነት ኢንቨስትመንትን ይጎዳል፣ ታውቃለህ። ጉዳቱ ነው ዋናው። ኢንቨስትመንት ለምሳሌ ዛሬ ተዋውሎ ወደ ኢንቨስትመንት የገባው ኃይል ያው ተበድሮ ነው በብዛት የሚሄደው። ተበድሮ ሲሄድ ያው ያወጣው ገንዘብ ሊገዛ የሚችለው ነገር ዋጋው ከፍ ይላል። ኢንቨስትመንትን በቀላሉ ወደፊት እንዳይሄድ ያደርጋል። ቁጠባም ደግሞ እንደዛው ነው። አንድ ሰው ቆጥቦ እዛ የሚያገኘው ያው ታውቃለህ፣ ኢንተረስት አለ ደግሞ ያው ባንኮች የሚከፍሉት በቁጠባ አለ። ስለዚህ 100,000 የቆጠበ ሰው የሚያገኘው 7%, 8%, 10% ሊሆን ይችላል። ግን ከዛ ከሚያገኘው በላይ እዚህ ብሩ ዋጋው እየሞተ ነው። በአጠቃላይ ከረጅም ጊዜ አኳያ እድገትን ይጎዳል።
የኑሮ ውድነትን ያስከተለው የዋጋ ንረት ከሀገሪቱ የኢኮኖሚ መዋቅርና ስርዓት ጋር የተገናኘ መሆኑን ገልጠው መፍትሄውም ይህንን ችግር ከመፍታት ይጀምራል ነው ያሉት።
በመንግስት ፍላጎት መጨመር ምክንያት የመጣ ከሆነ መንግስት ለምሳሌ ገንዘብ አትሞ በኢኮኖሚ ውስጥ በመጨመሩ ምክንያት ብዙ ገንዘብ በኢኮኖሚ ውስጥ ስለገባ የሚመጣ ከሆነ በሞኔተሪ ፖሊሲ አለ፣ የገንዘብ ፖሊሲ የሚባለው መንግስት መልሶ በዛ መንገድ ሊቆጣጠረው ይችላል ማለት ነው። ብዙ በኢኮኖሚ ውስጥ ባስገባ ልክ የዛን ያህል ከኢኮኖሚ ማስወጣት ይችላል መንግስት። ገንዘብም ማለት ጥሬ ገንዘብ ከባንኮች መልሶ ወደ ብሔራዊ ባንክ እንዲጠራቀም በማድረግ መንግስት ቦንድ በመሸጥ ገንዘብ በመሰብሰብ ከግለሰቦች ማለት መንግስት ለምሳሌ ኢንተረስት ሬት ከፍ ቢያደርግ ከባንክ የሚበደሩት ይቀንሳሉ። ታውቃለህ፣ ኢንቨስተሮቹ ከባንክ መበደር አይችሉም። ምን የሚወስነው መንግስት ነው። ኢንተረስት ሬቱን ከፍ የሚያደርግ ብሔራዊ ባንክ ነው። ስለዚህ መንግስት በሞኔተሪ ፖሊሲ በኩል ሊቆጣጠር የሚችልበት እድል አለው። ሁለተኛውና መሰረታዊ በኢትዮጵያም ሊሰራ የሚችለው ደግሞ ያው የግብርና ምርቶች በተለይ የኛ የዋጋ ንረት የሚያያዘው ከምግብ እህሎች ጋር የተገናኘ ነው። ኮንዚውመር ፕራይስ ኢንዴክስ የምንለው የሸማች የዋጋ ህዳግ አለ። አማካይ ነገር ነው። በመሰረታዊነት ያው ሸማቾች የሚገዛቸው ነገሮች ላይ ከአመት አመት ከጊዜ ወደ ጊዜ የዋጋ ንረት እንዴት እየጨመረ ነው የሚለውን የሚያሳይ ነገር ነው። እንግዲህ ኮንሱመር ኢንዴክስ የምንለው ያ ነው እንግዲህ ኢንፍሌሽን የሚያመለክት። ስለዚህ ይሄ ደግሞ አቅርቦት ከማሻሻል ጋር እያያዛል፣ ምርት ከማብረት ምርታማነት ከመጨመር ጋር። ስለዚህ በኢትዮጵያ ውስጥ አቅርቦት ጋር ተያይዞ የሚመጣ እጥረት ጋር አቅርቦትና ፍላጎት አለመመጣጠን ጋር የሚመጣ ኢንፍሌሽን ነው በኢትዮጵያ በአብዛኛው ያለው ይሄ። ስለዚህ አቅርቦት ማሻሻል ይጠበቅብናል። መሰረታዊ ፍጆታ እቃዎች ጋር አቅርቦት ካሻሻልን በዋናነት 80% የሚሆነው የአብዛኛው ማህበረሰብ ገቢ የሚሄደው ለምግብ ነው፣ ተጓዳኝ ለሆኑ ነገሮች ነው። ስለዚህ ያንን መቆጣጠር ይችላል ማለት ነው አቅርቦት በማሻሻል። ለምሳሌ አሁን ወደ ክረምት ይሄድን አቅርቦት ይሻሻል፣ የዋጋ ንረት በተወሰነ ደረጃ የመቀነስ እድል ይኖረዋል ማለት ነው።
ከመፍትሄዎቹ መካከል ህገወጥ የንግድ ስርዓት መቆጣጠርና የገበያ መሰረተ ልማት ማሻሻል ሰፊውን ድርሻ እንደሚይዝም ገልጧል።
እኛ የገበያ መሰረተ ልማት ደካማ ነው፣ ደግሞ የንግዱ ማህበረሰብም ኃላፊነት በተመላበት መንገድ ስርፉን ግልጽ አድርጎ የገበያ ቻነሉ ጤናማ አይደለም በእኛ ሀገር ሲቸግርህ፣ እሱም የበለጠ ችግር ውስጥ እንድትወስድ የሚያደርግ ያ ሆርዲንግ የምንለዋለን እኛ በእኛ እንትንና ሆርዲንግ መደበቅ አርቲፊሻል የሆነ እጥረት የመፍጠርም ይኖራል እና የገበያ መሰረተ ልማት የማሻሻል ጉዳይ ነው መፍትሄው። ለምሳሌ ሲሚንቶ ባለፈው ኢንተርቪን አድርጓል መንግስት ታስታውሳለህ። አላስፈላጊ የዋጋ ንረት ነው የመጣው፣ የሀገር ውስጥ ምርት ነው ከማከፋፈያው ጤናማ ሆኖ በሰንሰለቱ አርቲፊሻል የሆነ እጥረት ተፈጥሮ ነው ከ800 ድረስ የሄደው እና ያንን መንግስት በመቆጣጠር ሬጉላተሪ ቦዲ በማጠናከር እና መረጃ ለህብረተሰቡ በመስጠት ስጋት መከላከል ይቻላል።
አሁን መጨረሻ ላይ አንድ ያሉኝ ጠንካራ ሀሳብ አለ፣ መንግስት ጣልቃ መግባት አለበት የሚል የኢትዮጵያ የኢኮኖሚ ፖሊሲው ደግሞ ነጻ የገበያ ፖሊሲ ነው፣ አይጋጩም። እነሱን አንዳንድ ሰዎች እንደ መከራከሪያ ሀሳብም ያቀርባሉ፣ መንግስት ዋጋ መተመን የለበትም ብሎም ይነሳል። እና እስቲ እዛ ላይ ሪአክት ያርጉ ዶክተር።
ነጻ ማለት በእኛ በግንዛቤ ደረጃ የሚወሰን ነው። ባደጉ ሀገሮች ያው ነጻ ገበያ ይሰራል፣ ከኃላፊነት ጋር ነው ነጻ ገበያ ማለት የግሉ ሴክተር ይሰራል ማለት ነው። በአግባቡ እንደተባለው ይሄ አላስፈላጊ የሆነ በራሱ በኩል የሚፈጥራቸውን ለዋጋ ንረት አስተዋጽኦ የሚያደርጋቸውን ነገሮች አያደርግም፣ ኃላፊነት ይሰማዋል የግሉ ሴክተር ማለት ነው። የግሉ ሴክተር አቅምም አለው እና ቶሎ የመበልጸግና የመጥፋት ሳይሆን ህብረተሰቡን የማገልገል ሳቤ ይዞ የሚሄድ ነው የግሉ ሴክተር ከፍ እያለ ሲሄድ ማለት ነው። እኛ ሀገር ውድድሩ ጤናማ አይደለም፣ ለዚህ አቅምም በቂ የላቸውም የግሉ ሴክተር ላይ የሚሰሩ ተዋናያን። ሶስተኛ ደግሞ ሬጉላተሪ ቦዲ የምንለውም በተገቢው ይህንን የሚያስከብር አይደለም። ስለዚህ ነጻ ነው ብለህ መልቀቅ በእኛ ሀገር ኮንቴክስት እየሰራ አይደለም። አሁን ባለው ሁኔታ የግሉ ሴክተር ለራሱ ብትለቀው አጭርና ስህተት የሆነ መንገድ ነው የሚሄደው።
በምጣኔ ሀብት ሀሊዮት ወይም ቲዮሪ መሰረት ሸማቹ ምንድን ነው የሚለው?
ሸማቹ የራሱን መብት በማስጠበቅ መንግስት ብቻ ያስጠብቅልኝ ማለት ተገቢ አይደለም። ያው ሸማች እንደምታውቀው ከአቅራቢው በላይ ነው እኛ ጋር የትም ማለት ነው። እና ግን ሸማች መደራጀት ይችላል። የሸማቾች የህብረት ስራ ማህበር እንደምታውቀው አለ። የሸማቾች የህብረት ስራ ማህበር በተገቢው ቢደራጅ ጉዳዩን በዲማንድ ሳይድ ያለውን ወደ ሀይል መቀየር ይችላል፣ ኔጎሽት የማድረግ ይችላል።
ዶክተር ለሰጡኝ ማብራሪያ እጅግ አድርጌ አመሰግናለሁ። እግዜር ይስጥልኝ።
አመሰግናለሁ ዮናታን። እሺ፣ እግዜር ይስጥልኝ።
ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሀዋሳም።